ናቸው።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ።
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስቱዲዮ የዛሬ ሰኞ ሚያዝያ 14 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን።
በአምቦ ከተማ በተካሄደው የኦሮሚያና አማራ ክልሎች የሕዝብ ለሕዝብ ውይይት ላይ ምን ምን ሐሳቦች ተነሱ ብለን ጠይቀናል።
የአማራና የኦሮሞ ሕዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም።
በዝግጅቱ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከተናገሩት የተቀነጨበ ነው የሰማችሁት። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንንም ያሉት አለ።
ግንኙነት ለኦሮሞና ለአማራ ህዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን።
ከህግ አግባብ ውጪ በተፈጸሙ ውሎች በጥረት ኮርፖሬሽን ላይ ከ2.2 ቢሊዮን ብር በላይ ጉዳት አድርሰዋል በሚል በአቶ በረከት ስምኦንና አቶ ታደሰ ካሳ ላይ ክስ ስለመመስረቱም ሰምተናል። ዝርዝሩን ቆይታችሁ ከእኛ ጋር ከሆነ ትሰሙታላችሁ።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የፓኪስታን የኢራን መሪዎች የድንበር ጸጥታ ትብብራቸውን ለማስፋት ተስማምተዋል። ዓላማው በሁለቱም ሀገሮች ላይ ጥቃት የሚያደርሱ አሸባሪ ቡድኖችን ለመዋጋት ነው ተብሏል። በጦርነት በዳሸቀችው ጎረቤታቸው ሀገር አፍጋኒስታን ሰላም ለማምጣትም ቃል ገብተዋል። የኢራን ፕሬዚዳንት ሐሰን ሩሃኒ የፓኪስታን ጠቅላይ ሚኒስትር ኢምራን ሃን የጋራ ጸጥታን፣ ኢኮኖሚያዊ እና የንግድ ግንኙነታቸውን ስለማጠናከር ጉዳይ ኢራን ላይ ከተነጋገሩ በኋላ ጋዜጣዊ መግለጫ ሰጥተዋል። በተለይም የድንበር አካባቢ ባሉት ቦታዎች ላይ የጸጥታና የስለላ ትብብራችንን ለማስፋት ተስማምተናል። የጋራ ድንበሮቻችንንም ለመጠበቅ የጋራ ፈጥኖ ደራሽ ኃይል መስርተናል ሲሉ ሮሃኒ ተናግረዋል። ዮሐን የኢራን ጉብኝት የሁለቱን ሀገሮች የጋራ ግንኙነት በማጠናከር ተግባር ወሳኝ ሚና ይኖረዋል ሲሉም የኢራኑ መሪ አስምረውበታል። የፓኪስታን ጠቅላይ ሚኒስትር ሃንም የድንበር ጸጥታ ጉዳይ በውይይት አብይ ቦታ መያዙን ጠቁመዋል። ከቅርብ ጊዜያት ወዲህ በሁለቱ ሀገሮች ስለደረሱት የአሸባሪዎች ጥቃትም አንስተው ተወያይተዋል።
የሱዳን የሽግግር ወታደራዊ ምክር ቤት ተቃዋሚዎች ካርቱም በሚገኘው ዋና ወታደራዊ ጽህፈት ቤት ያደረጉትን ከበባ እንዲያነሱ፣ ራሳቸውንም ከዚያ እንዲያርቁ ጠይቀዋል። መንገዶቹ አሁኑኑ እንዲከፈቱና በአካባቢው የተቀመጡ መሰናክሎች እንዲነሱ ወታደራዊ ምክር ቤት ዛሬ ባወጣው መግለጫ አሳስቧል። የሱዳን ወታደራዊ ምክር ቤት ማስጠንቀቂያ ያወጣው ስልጣን ለሲቪል መንግስት አላስረክብም በማለቱ ከተቃዋሚዎቹ ጋር ያደረገው ውይይት በተቋረጠ ማግስት ነው። ተቃዋሚዎቹ የመንግስት ለውጥ እንዲኖር በመጠየቅ ድምፃቸውን ሲያሰሙ የቆዩት ካለፈው ታህሳስ ወር አንስቶ መሆኑ የሚታወቅ ነው።
ዩናይትድ ስቴትስ ከኢራን ነዳጅ ዘይት በሚገዙ 5 ሀገሮች ላይ ማዕቀብ ያለመጣል ውሳኔዋን ከዛሬ ጀምሮ እንደማይቀጥል አስታወቀች። ዓላማው የኢራን ዋና ብሔራዊ ገቢ ምንጭን በመቁረጥ ወታደራዊ ወረራ እንድታቆም ጫና ማሳደር ነው ተብሏል። የዋይት ሀውስ ቤተ መንግስት ባስታወቀው መሰረት ፕሬዚዳንት ዶናልድ ትራምፕ ወዳጅ በሆኑት ጃፓን፣ ደቡብ ኮሪያና ቱርክ ላይ እንዲሁም በቻይናና በህንድ ላይ ማዕቀብ ያለመጣን ውሳኔያቸውንም አንስተዋል። ኢጣሊያ፣ ግሪክ፣ ታይዋንና በፊትም ቢሆን ከኢራን ነዳጅ ዘይት እንዳይገዙ ከዩናይትድ ስቴትስ የቀረበውን ጥሪ ተቀብለውታል። መላ የኢራን ነዳጅ ዘይትም ከዓለም ገበያ ሲርቅ ሳውዲ አረቢያና የተባበሩት የአረብ ኤምሬትሶች የነዳጅ ዘይት አቅርቦትን ለማሟላት የሚያስችል እርምጃ ለመውሰድ መስማማታቸውን ዩናይትድ ስቴትስ ገልጻለች። ይህ ውሳኔ የተወሰደው የኢራን ነዳጅ ዘይት ሙሉ በሙሉ ወደ ውጭ እንዳይላክ በማገድ የኢራን መንግስትን የገቢ ምንጭ ለማሳጣት ነው ሲል የዋይት ሀውስ ቤተ መንግስት ገልጿል።
ቭላድሚር ዘለሰንኬ የተባሉ የ41 ዓመት ዕድሜ ያላቸው የቴሌቪዥን ተዋናይ ትናንት በተካሄደው የዩክሬን ፕሬዚዳንታዊ ምርጫ በከፍተኛ ድምፅ አሸንፈዋል። በመጨረሻው የድምፅ ቆጠራ 73% ድምፅ እንዳገኙ ተገልጿል። ከተወዳዳሪያቸው የወቅቱ ፕሬዚዳንት ፔትሮ ፖሮሼንኮ ወደ 3 እጥፍ በሚጠጋ ድምፅ ልቀዋል። ዘለሰንኪ ትላንት ማታ ኬቭ ላይ ለተሰበሰበው ሕዝብ ሲናገሩ አብረን አሸንፈናል፣ ሁላችሁንም አመሰግናለሁ፣ ብዙ መናገር አያስፈልግም፣ ለማመስገን ብቻ ነው የፈለግኩት ብለዋል። ማሸነፋቸውን ትናንት ማታ በጸጋ የተቀበሉት ፖሮሼንኮቭ ዘለሰንኪን እንኳን ደስ ያለዎት ካሉ በኋላ ሥልጣኑን እለቃለሁ፣ ነገር ግን ከፖለቲካ እንደማልወጣ በአጽንኦት ማስታወቅ እፈልጋለሁ ብለዋል።
የሽሪላንካ ባለስልጣናት እንደሚሉት ትላንት በአብያተ ክርስቲያናትና በሆቴሎች ላይ ለተፈጸመው ጥቃት ተጠያቂው በዓለም አቀፍ መረብ የታገዘ አገር በቀል ጽንፈኛ ቡድን ነው። በጥቃቱ 290 የሚሆኑ ሰዎች አልቀዋል፣ 500 የሚሆኑት ደግሞ ቆስለዋል። የአገሪቱ የጤና ጥበቃ ሚኒስትር ራጃ ሳንታካ ሳናራንቲ የአጥፍቶ መጥፋት ጥቃቱን የፈጸመው ናሽናል ቶድ ጃምሃህ የተባለ ድርጅት መሆኑን ዛሬ ተናግረዋል። ዓለም አቀፍ መረብም እንደነበረበት ገልጸው ካለሱ እርዳታ ጥቃቱ ባልተሳካ ነበር ብለዋል። ባለስልጣኑ ማያይዘው በሶስት አብያተ ክርስቲያናት እና በሶስት ሆቴሎች ላይ ጥቃት ያደረሱት 7 አጥፍቶ ጠፊዎች ሲሆኑ ሁሉም የሽሪላንካ ዜጎች ናቸው ብለዋል። አንድ ትልቅ መኪና ትላንት ጥቃት ከደረሰባቸው አብያተ ክርስቲያናት በአንዱ አጠገብ ላይ ዛሬ ፈንድቷል። ፖሊሶች በመኪናው ላይ የነበሩትን ቦምቦች ለማምከን ቢሞክሩም ቦምቦቹ መፈንዳታቸው አልቀረም፣ የደረሰ ጉዳት ግን የለም ተብሏል። አድማጮች፣ በዚህ ዜና ላይ ዝርዝር ዘገባ እየተጠናቀረ ነው፣ እንደደረሰን ይዘን እንመለሳለን። ለአሁኑ ለሰዓቱ የያዝናቸው አጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። ዘጋቢያችንና ኮር መልካ እንዳደረሰን ዘገባ መሰረት ትላንት በአምቦ ከተማ በተካሄደው የህዝብ ለህዝብ ውይይት ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኢትዮጵያ አንድነት መሰረት የህይወት መስዋዕትነት የተከፈለበት መሆኑን የአድዋ ካራማራና ሌሎችም የጋራ ድሎች ያሏቸውን በማስታወስ የኢትዮጵያ አንድነት ሁሉም ብሔር ብሔረሰቦችን ያሳተፈ ነው ብለዋል። አያይዘውም የኦሮሞና አማራ ህዝብ ባለፉት ጊዜያት በነበረው ጭቆና ቄሮና ፋኖ ተዋድቀው ችግሩን ለመፍታት ባደረጉት ትግል እምቦጭን ለመከላከል የጣናን ኬኛ ርብርብ ሁለቱን ህዝቦች አንድ አድርጎ ለኢትዮጵያኖች ነጻነት አምጥቷል ሲሉ ገልጸዋል። ስለ ሁለቱ ህዝቦች ግንኙነትም አብራርተዋል። ዘገባው ከአቶ ሽመልስ አብዲሳ ንግግር ይጀምራል።
የአማራና የኦሮሞ ህዝብ ግንኙነት ኢትዮጵያን ያጠናክራል። የአማራና የኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም። ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊት፣ ፍትህ የተረጋገጠባት፣ አገራዊ ክብሯ ከፍ ያለ፣ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራ።
ለአንድነት መስራት የጀግኖች ተግባር ነው፣ ጥላቻና ቂም በቀል የሰነፎችና ፈሪዎች መገለጫ ነው ያሉት ምክትል ርዕሰ መስተዳድሩ ለወደፊቱ በጋራ ለመስራት ስላቀዱትም ተናግረዋል።
የኢትዮጵያን አንድነት በይበልጥ እናጠናክራለን። የህዝብ ለህዝብ ግንኙነቱን ይበልጥ እናሰፋለን። የህዝብ ለህዝብ ግንኙነት በሁሉም ኢትዮጵያን ይበጃል። መሪዎች ኖሩ አልኖሩ ኢትዮጵያ ትቀጥላለች። በባህር ዳር የተዘራው ዘር በቅሎ አብቦ ኢፍትሐዊነትን፣ ጸረ ዲሞክራሲን ፈንግሎ ጥሏል። አምቦ ላይ የሚዘራው ዘር ይበልጥ መቀራረብን፣ አንድነትን፣ ዋና ስራችንን ልማትን፣ ብልጽግናን የምናረጋግጥበት፣ ሰላማችንን የምናረጋግጥበት፣ ለዚህም ዘር ዛሬ የምንዘራበት እንደሚሆን ኢትዮጵያን ከዚህ በላይ ከፍ አድርገን በአንድነት ማማ ላይ እንደምናቆማት ላረጋግጥላችሁ ወዳለሁ።
በተለያዩ ችግሮች ከኦሮሚያ ክልል የተፈናቀሉ ዜጎችንም በቅርብ ጊዜ ወደ ቤታቸው እንመልሳቸዋለን ያሉት አቶ ሽመልስ አፈናቃይነት የተሸናፊዎች ተግባር ነው ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከዚህ በፊት አመራሮች በመለያየታችን ሁለቱ ህዝቦች ያላቸው አቅም እንዲዳከምና ለተለያዩ ችግሮች እንዲጋለጡ አድርጎናል። ይብሶት ገፋፍቶን መለያየተን ሲሰብክ የነበረ ኃይል እንዲሰበር በማድረግ ህብረት በመፍጠራችን በአጭር ጊዜ ውስጥ የጋራ ድል መጎናጸፍ ችለናል ብለዋል። የኦሮሞና አማራ ህዝብ ህብረት ለጠንካራ ኢትዮጵያም አማራጭ የሌለው መፍትሄ ነው በማለት በመካከላቸውም አለመግባባት እንደሌለና ተባብሮ የመስራትን አስፈላጊነት ገልጸዋል።
አካምጀርቱ ኡማኒ ኦሮሞፊ ኡማኒ አማራ ኦቦሎኒ ራኮንጂሩ ሉቲ ቶኮ ሮሚፋቲ ኖትኖቢካ የኦሮሞና አማራ ህዝቦች ግንኙነት ለኦሮሞና ለአማራ ህዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን። በመሆኑም የተጀመረው ተጠናክሮ እንዲሄድ እናደርጋለን። የኦሮሞ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ፓርቲም ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች ሌሎችንም የፖለቲካ ድርጅቶች በማሰባሰብ ጠንካራ ኢትዮጵያን የመፍጠር አላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሚ ቃል ልገባላችሁ እወዳለሁ።
ኦሮሚያ አዲስ አበባ ላይ ስላለው ጥቅምና አፋን ኦሮሞን በተመለከተ ከተሳታፊ ለቀረበላቸው ጥያቄ ተከታዩን መልሰዋል።
አዲስ አበባን በተመለከተ ህገ መንግስቱ ያስቀመጠውን የሚሸራርፍ አቋም ማንም የለውም በውስጣችን። አዲስ አበባ የኢትዮጵያ ብሔር ብሔረሰቦች ህዝቦች መኖሪያ ብቻ ሳይሆን የአፍሪካ መዲና ታላቅ ከተማ ነች። የኦሮሚያ ክልል ልዩ ህገ መንግስታዊ መብት አለው። ልዩ ህገ መንግስታዊ መብቱ እንዲከበርለት ደግሞ እኛም እንታገላለን። አፋን ኦሮሞ በአማራ ክልል በነገራችን ላይ በእንግሊያ የራሱ አየር ጊዜ ያለው በኦሮሞ ብሔረሰብ አስተዳደር በጥሩ ሁኔታ የማስተማሪያ ቋንቋ ሆኖ ይቀጥላል። ይሄው እየሰፋ እየዳበረ እንዲሄድ የምንሰራ ይሆናል። በነገራችን ላይ የአማራ ክልል ህዝቦች አንድ ጉዳት አለባቸው። አማርኛ ይችላሉ፣ ሌላ ቋንቋ አይችሉም። ሌላ ቋንቋ ማወቅ መታደል እንጂ መቸገር አይደለም። የተለያዩ ቋንቋዎች ማስተማር ብንችል ለተማሪዎቻችንና ለወጣቶቻችን የሚል ቀደም ሲል የተጀመረ ሀሳብ ስላለ ይህንን ገፍተንበት በምንደርሰው መደምደሚያ መሰረት እንከውነዋለን።
በማህበራዊ መገናኛ ብዙሃን የሚሰራጩ አፍራሽ መልእክት ያላቸው ሀሳቦች የእኛ እንዳልሆኑ አቋም ይዛችሁ መከራከር አለባችሁ ብለዋል ርዕሰ መስተዳድሩ። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ስለ ሁለቱ ህዝቦች ግንኙነት ተከታዩን አስተያየት ሰጥተዋል።
ኢዲሞክራሲያዊ የሆነ ስርዓት የሚፈርስበት ምሰሶ አለ። ለምሳሌ የአፄ ኃይለ ሥላሴ መንግስት ምሰሶ መሬት ላራሹ ነው። ያ ሲናድ ስርዓቱ ፈረሰ። ደርግ የቆመው በብረት ስለነበረ ብረቱ ሲመታ እሱን ፈረሰ። የወይን ምሰሶ የመፍረሻው ኦሮ አማራ ግንኙነት ነበረ፣ አፍርሶታል። ይነግራቸዋል እና አጠናክረን መቀጠል አለብን።
አርቲስት ሰርጸፍሬ ስብሐት ባለፈው አንድ ዓመት ውስጥ የነበረው ሂደት ትልቅ ሀገራዊ ውጤት ያመጣ ቢሆንም በመካከሉ የተፈጠሩ ችግሮች ያሏቸውን ገልጸዋል።
ቀደም ያሉ የታሪክ ጉዳዮችን መሰረት ያደረጉ ችግሮች መከሰታቸው አልቀረም። መሰረቱ ከሆነው ከዚህ ከኢትዮጵያዊነት ሁኔታ ጋር አንድ ላይ ተናቦ መታየት ያለበት ጉዳይ ላይ ትንሽ ክፍተቶች የታዩ ይመስለኛል። ወደፊትም መስተካከል ካለበት አሁን ወደ ኢትዮጵያዊነት የሚያደርሰን ትልቁን መሰረት ላይ መመርኮዝ መቻል አለበት።
ከደሴ የመጡት አቶ መንግስቱ አመዴ ሁለቱ ህዝቦች የደም ትስስር ያላቸውና ረጅም ታሪክ አቋርጠው የመጡ ቢሆንም ከአመታት ወዲህ የተፈጠረውን ችግር ለመፍታት የሚደረገውን ጥረት በማድነቅ አሁንም ሀይ ባይ የሚፈልግ ጉዳይ አለ ይላሉ።
ሁለቱ ህዝቦች እንደገና መሰረታዊ ችግር ስለሌለባቸው እየተገናኙ መፍትሄ እየሰጡ ወደ አንድ ጥሩ አቅጣጫ ለመሄድ ጥረት ያደርጋሉ። ይሄም እንግዲህ የሚያሳየን ህዝቡ ወደ አንድነቱ ይመጣል። አንድነቱን ለመበተን በግልጽም በስውርም የሚንቀሳቀስ ኃይል አለ። ይሄንን ኃይል ህግ ማለትና የህግ የበላይነትን አስከብሮ የሁለቱን ህዝቦችን ብቻም ሳይሆን የኢትዮጵያን አንድነት ሊያስጠብቅ የሚችል የማስጠበቅ ተሳትፎ መጠንከር አለበት። ቁርጠኝነት ነገር መታየት አለበት። በዚህ በለውጥ ውስጥ ታሪካዊ ሂደት እየመሩ ያሉ አካላት የአመራር ቁርጠኝነትና የህግ የበላይነትን ከማስከበር ረገድ በጎ አስተሳሰባቸውንና ሳይንሳዊ ትንታኔያቸውን በተግባር የመተርጎም ሀግ ባይነት ጭምር ሊፈጠር የሚችልበት ነገር መፈጠር አለበት።
በጋራ ውይይት መድረኩ ላይ በኦሮማራ ታሪካዊ ግንኙነትና ትስስር ላይ የሚያተኩሩ ጥናታዊ ጽሁፎች ቀርበዋል። አመራሮቹ ሁለቱንም ክልሎች በጋራ ለማልማትና የህዝቦችን ተጠቃሚነት ለማረጋገጥ በጋራ እንደሚሰሩ አስታውቀዋል። በውይይቱ ማብቂያ ላይ ፈረስ ጦርና ጋሻ ለዶክተር አምባቸውና ለአዲሱ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ተበርክቷል። ለአሜሪካ ድምጽ ናኩር መልካ ካምቦ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ጋር አብራችሁን ስለሆናችሁ በጣም እናመሰግናለን። ከህግ አግባብ ውጪ በተፈጸሙ ውሎች በጥረት ኮርፖሬሽን ላይ ከ2.2 ቢሊዮን ብር በላይ ጉዳት አድርሰዋል በሚል በአቶ በረከት ስምኦንና አቶ ታደሰ ካሳ ላይ ክስ ተመስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምተዋል። ዘጋቢያችን አስቴር ምስጋናው ከባህር ዳር ቀጣዩን አጠር ያለ ዘገባ ልካልናለች።
ዛሬ የክልሉ አቃቢ ህግ በቀድሞ የጥረት ኮርፖሬት ከፍተኛ አመራር በነበሩት በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ በአራት የሙስና ወንጀሎች ክስ መስርቷል። ተከሳሾቹ የጥረት ኮርፖሬት የቦርድ ሰብሳቢና ዋና ስራ አስፈጻሚ በነበሩበት ወቅት የማይገባ ጥቅምን ለማግኘትና ለማስገኘት ሲባል የህዝብ ሀብት የሆነውን የጥረት ኮርፖሬት ከደንብና መመሪያ ውጪ ውሎችን በመፈጸም ከ2.2 ቢሊዮን ብር በላይ ጉዳት እንዲደርስ አድርገዋል በማለት ነበር አቃቢ ህግ ክስ የመሰረተው። የክልሉ ጠቅላይ ፍርድ ቤት ሶስተኛ ምድብ ችሎት ክሳቸውን በንባብ ያሰማ ሲሆን በአንደኛ ክስ ላይ የተጠቀሰው ከዳሸን ቢራ ፋብሪካ አክሲዮን ማህበር ሽያጭ ጋር በተያያዘ ነበር። ፋብሪካው የማምረትም ሆነ የገበያ አቅም ያለው በቂ ጥናት ሳይካሄድ ለእንግሊዙ ዱዌት ቢቨሬጅ በ50.14% ድርሻውን አሳልፎ በመሸጥ ከ1.8 ቢሊየን ብር በላይ በጥረት ኮርፖሬት ላይ ጉዳት እንዲደርስ አድርገዋል ነው ያለው። በሁለተኛ ክስ ደግሞ ተከሳሾቹ የማይገባ ጥቅም ለማግኘት ሲባል የአዋጭነትና የዳሰሳ ጥናት ሳይካሄድ እንዲሁም የቦርድ ውሳኔ ሳይሰጥበት ዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር የመብራትና የውሃ ቆጣሪ ለማምረት ከህግ አግባብ ውጭ ውል ተይዟል። ኩባንያው ምንም አይነት እንቅስቃሴ ሳያሳይ የባንክ ዋስትና፣ የግንባታ ቦታ ኪራይ፣ ለህንጻ ጥገናና መሰል በሚል ወጪ ከ210.2 ሚሊዮን ብር በላይ በኮርፖሬቱ ላይ ጉዳት እንዲደርስ አድርጓል ተብሏል። በሶስተኛና በአራተኛ ክሶች ላይ የተነበበው ደግሞ ከዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር በተያያዘና በጥረት ኮርፖሬት ስር ያሉ አክሲዮኖችን ሁለቱ ተከሳሾች የኮርፖሬቱን ጥቅም ማስጠበቅ ሲገባቸው የባንክ ዕዳና የብድር ዋስትና ግዴታ በመግባት ከጥረት ኮርፖሬት አካውንት እንዲከፈል አድርገዋል። በዚህም ኮርፖሬቱ ወደ 149 ሚሊዮን ብር የሚጠጋ ጉዳት ደርሶበታል በሚል በዋና ወንጀል አድራጊነት ክስ መስርቶባቸዋል። በሁለተኛና በሶስተኛ ክሶች ላይ የዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ መስራችና ባለቤት አቶ ዳንኤል ይግዛው ተካተውበታል። ተከሳሾቹ በቀረቡት ክሶች ላይ መቃወሚያቸውን በጽሁፍ ለፍርድ ቤቱ ያቀረቡ ሲሆን ፍርድ ቤቱ በክሱ መቃወሚያና በተነሱ ነጥቦች ዙሪያ ብይን ለመስጠት ለግንቦት 2/2011 ዓ.ም ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ባለፈው ሳምንት መገባደጃ ላይ በአርሲ ዩኒቨርሲቲ በተግባር ልምምድ ላይ የሚገኙ የሕክምና ተማሪዎች ያነሱትን ተቃውሞ በተመለከተ አንድ ዘገባ ማስደመጣችን ይታወሳል። በፖሊስ ኃይል የተበተነውን ተቃውሞ ምክንያት ከተሳታፊዎች ካሰማን በኋላ በጉዳዩ ላይ የሚመለከታቸውን ተቋማት አነጋግረን ለመመለስ ቃል ገብተን ነበር። ቀጣዩን ክፍል ዛሬ ይዘን መጥተናል። ሀብታሙ ስዩም ከጤና ጥበቃ ሚኒስቴር የሰው ሀብት አስተዳደር አቶ አሰግድ ሳሙኤል ጋር ቆይታ አድርጓል። ከዚያ በፊት ግን የአርሲ ዩኒቨርሲቲን ድባብ በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ ወደ ሆኑት አቶ ወንዱ ምትኩ ያጋራናል።
እኛ ያው የተለማማጅ ሐኪሞች ወይም ኢንተርኖች እስካሁን ወደ ስራ አልተመለስንም። እኛ ብቻ ሳይሆን ከአንደኛ ጀምሮ የሕክምና ተማሪዎች ትምህርት ላይ አይደሉም፣ እንደ ቆመ ነው። እና ብቻ ግን የሆስፒታሉ ኮሚኒቲ ደግሞ ጀነራል ፕራክቲሽነሮችን ጨምሮ የጠቅላላ ሐኪሞች ማለት ነው፣ እነሱም ዛሬ ሰልፍ ወጥተው ነበረ እኛንም በመደገፍ እነሱም የእነሱ ጥያቄ እኛም ጥያቄ ነው፣ እኛም ጥያቄ አለን፣ መልስ ይሰጠን በሚል ርዕስ እነሱም ሰልፍ ወጥተው ነበር። አክቹዋሊ ዛሬ
የሕክምና ትምህርትን በተመለከተ የገጠመን ግድፈት የተሞላበት አሰራር ለስነ ልቦናና ኢኮኖሚያዊ ጫናዎች ዳርጎናል ያሉ በአርሲ ዩኒቨርሲቲ የሚገኙ እጩ ሐኪሞችን ቅሬታ ተገቢ ነው ይላል የጤና ጥበቃ ሚኒስቴር። በሚኒስቴር መስሪያ ቤቱ የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል እጩ ሐኪሞች ቅሬታቸውን ለማሰማት ወደ አደባባይ በወጡበት ቀን የተወሰደውን የኃይል እርምጃም አላስፈላጊ ሲሉ ይገልጹታል።
ሰዎች በማንኛውም መንገድ ጥያቄያቸውን ማቅረብ ይችላሉ የሚል በተለይ ሕግና ስርዓቱን የጠበቀ ከሆነ ጥያቄ ማቅረብ ይቻላል የሚል እምነት አለን። ተማሪዎችም ላይ በተለይ የተፈጸመው ጥቃት ትክክልም ካልሆነ እሱን እናምናል። ጥያቄያቸው ትክክለኛ ጥያቄ ነው። አንደኛ ኢንተርን ናቸው። እንግዲህ በቀጣይ ከአንድ አመት በኋላ ሐኪም የሆኑ ባለሙያዎች ናቸው። ስለዚህ ሐኪም ለመሆን ያነሷቸው ከላይበሪው እንደዚህ መሆን አለበት፣ የመማር ማስተማር ወይ እነዚህ መሟላት አለባቸው፣ ይህ ክስተት በዚህ መንገድ መታየት አለበት የሚሉ ጥያቄዎች ናቸው ያነሱት።
የአርሲ ዩኒቨርሲቲ የሕክምና ተማሪዎች ያነሷቸው ጥያቄዎች በሁለት የሚመደቡ ናቸው። የመጀመሪያው ዩኒቨርሲቲው ለሕክምና ትምህርት የሚሆን የመሰረተ ልማት አቅርቦት ያሟላ የሚል ነው። ሁለተኛው ግን በአጠቃላይ በሕክምና ትምህርት ስርዓት ውስጥ ያሉ እጩ ሐኪሞችን ለስነ ልቦናና ኢኮኖሚያዊ ጫና የሚዳርጉ አሰራሮች ከሕግ ውጭ ያለ ክፍያ የማሰራትና ተመጣጣኝ ያልሆነ የወጪ መጋራት ደንቦች ይቁሙ የሚሉ ናቸው። አቶ አሰግድ እንደሚሉት አንዳንዶቹ ችግሮች በአፋጣኝ የሚፈቱ ሲሆን፣ አንዳንዶቹ ግን ጊዜና የሀገርን አቅም ማገናዘብ ይጠይቃሉ።
ሰዎች ያው አጋጣሚ ሲያገኝ ሁሉንም ነገር ነው በአንድ የሚነሳው እና ሁሉም ችግር በአንድ ጊዜ መፍትሄ ያገኛል ማለት አይቻልም። ግን እያንዳንዱ ችግር በተለይ ጊዜ የማይሰጡ ችግሮች አሉ። ተቋማት አሁን ባለው ሁኔታ የተለየ ሪሶርስ ሳይጠቀሙ መፍትሄ መስጠት የሚችላቸው ችግሮች አሉ። አይ ቲንክ ያንን ተለይቶ ችግሮች ላይ አክት ለማድረግ የዩኒቨርሲቲ ማኔጅመንት የዩኒቨርሲቲ ፕሬዚደንት ባለበት ኮሚቴ ነው ያለ ማድረግ እንቅስቃሴዎች ጀምሯል።
የጤና ጥበቃ ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር ተወካዮች ከአርሲ ዩኒቨርሲቲ ተማሪዎች ጋር መወያየታቸውን የሚናገሩት አቶ አሰግድ እጩ ሐኪሞች ከዛሬ ሰኞ ሚያዝያ 14 ጀምሮ ወደ ተግባር ልምምድና ስራቸው እንዲመለሱ ከስምምነት መደረሱን አጋርተውናል። ወደ አርሲ ዩኒቨርሲቲ ደውለን እንዳጣራ ነው ግን እጩ ሐኪሞች ወደ ስራ አሁንም አልተመለሱም።
አይሁን እንደዚህ አይነት ስምምነት የለንም። ስለ እናንተ ወደ ስራ ብትመለሱ ጥሩ ነው ምናምን የሚል ሰጀሽን ሰጡን። እኛ ግን ጥያቄዎችን እስኪመለስ አሁን ምንም የምንመለስበት ምክንያት የለም። ምክንያቱም የወጣንበት ነገር እስካልተመለሰ መውጣታችን ትርጉም የለውም ሚል መልስ ነው የሰጠናቸው እንጂ እኛ እስካሁን ወደ ስራም አልተመለስም።
በተመሳሳይ በጎንደርና በጅማ ዩኒቨርሲቲዎች ውስጥ ያሉ እጩ ሐኪሞች አድማ መጀመራቸው ተሰምቷል። በማኅበራዊ አውታሮች ላይ የተሰራጩ ምስሎችና ተንቀሳቃሽ ምስሎች እንደሚያሳዩት የሐኪሞች መለያ የሆነውን ነጭ ጋዋን የለበሱ ተማሪዎች መፈክሮችን ሲያሰሙ ታይተዋል። እጩ ሐኪሞች ከያዟቸው መፈክሮች መካከል ፍትሕ ለሕክምና ባለሙያዎች፣ ግልጽ የሥራ ዝርዝርና በቂ ክፍያ እንፈልጋለን የሚሉ ይገኙበታል። በጤና ጥበቃ ሚኒስቴር የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል ከአጋር ተቋማት ጋር በመሆን የሚነሱ ጥያቄዎችን በተቻለ አቅም ለመመለስ ጥረት እንደሚደረግ ይናገራል።
እንግዲህ ያው እንግዲህ የሕክምናና የጤና ሳይንስ ትምህርትና ስልጠና ላይ እንደ ማንኛውም የፕሮግራሞች ያው ቻሌንጆች አሉ። እንግዲህ ቻሌንጅ በየቦታው አለ። የትም ያው በጣም አደጉ የሚባሉ ሀገራት ላይም ሙሉ በሙሉ 100% ተሟልቶ ስልጠና ሄድበት አግባብ አለ ብዬ መናገር ይከብድም። በተለይ በኛ አቅም ግን ማክሲመም ማድረግ የምንችላቸው ነገሮች ምንድናቸው የሚባሉት ነገሮች ተለይተው ዛሬ ለንሳት ዛ እንደ እንዳልከው በአንዳንድ ተቋማት ለጥያቄዎች ተማሪዎች እያነሱ ነው። እንደ ጤና ሚኒስቴርም አይ ቲንክ አሁን የትኞቹ ላይ ከተነሳው ጥያቄ በጣም በኩክሪን ደረጃ አክት ማድረግ እንችላለን የሚለው ውይይት እየተደረገበት ነው። ሌሎቹ ግን ጊዜ የሚፈልጉ ችግሮች ግን አላቸው አሉ። እነዛንም ችግሮች ለይቶ በጋራ ከተቋማት ጋር ለመስራት እየተነጋገረ ነው።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ። ወደ ቀጣዩ መሰናዶ ደግሞ እንሻገር። በብዙ የዓለም ማህበረሰቦች እንደሚታየው ሁሉ በኢትዮጵያም የሴቶች ማህበራዊ ምጣኔ ሀብታዊና ፖለቲካዊ ተሳትፎ በእጅጉ ዝቅተኛ ነው። ይህ ሚዛኑ ወደ ወንዶች ያጋደለው የዓለማችን እውነታ እንዲለወጥ በብዙ መልኩ የተለያዩ ጥረቶች ይደረጋሉ። በኢትዮጵያ በዚህ ጥረት ውስጥ ንቁ ተሳትፎ እያደረጉ የሚገኙ ሴቶች ቁጥራቸው ብዙ ነው ባይባልም የሚያከናውኑ ስራ ግን ጉልህ እየሆነ እየመጣ ነው። ከእነዚህ ኢትዮጵያን መካከል የሙያ የኢትዮጵያዊነት መስራችና ስራ አስፈጻሚ ወይዘሮ ሳራ በራ አንዷ ናቸው። መለስካቸው አማሃ በቅርቡ በስራቸው ዙሪያ አነጋግሯቸዋል፣ እንደሚከተለው ይቀርባል።
ወይዘሮ ሳራ በራ በዩኤስ አሜሪካ ትምህርታቸውን በፋሽንና በዲዛይን ወይንም በልብስ ቅድ ሙያ አጠናቀው ወደ ሀገራቸው ከተመለሱ በኋላ ለሰላሳ ዓመታት ያህል በባህላዊ የአልባሳትና ሸክላ ሥራ ጥበብ ተሰማርተው ሲሰሩ መቆየታቸውን ይናገራሉ። በዚህ የሥራ ውጤታቸው ምርቶቻቸውን በሰፊው በውጭው ዓለም ገበያ ለማስተዋወቅ ጠንክረው ሲሰሩ ቆይተዋል። ሙያ ኢትዮጵያ ኃላፊነቱ የተወሰነ የግል ኩባንያ በሚል ስያሜ ሥራቸውን ከጀመሩ ግን 13 ዓመታት እንዳለፉና ሥራቸውም የተሻለ ውጤት እየተገኘበት እንደሆነ ወይዘሮ ሳራ ያብራራሉ።
መጀመሪያ ስራውን ስንጀምር 5 ሰራተኞች ነበሩ። አሁን 400 ከውጪ 200 ደግሞ ቤታቸው ያሉ ስራ የምንሰጣቸው 600 አለን። የኢትዮጵያ መንግስት ደግሞ ሙሉ በሙሉ የውጪ ምንዛሪ ስለምናመጣና በሰራተኛ አያያዛችን ይሄ የሚያውት ኮምፓውንድ የመንግስት ኪራይ ቤቶች ላይ የወሰድነው ነበረ። አሁን መንግስት ይሄንን ስለሰጠን ሁሉም ሲጠቃለሉ ወደ 600 ሰራተኞች አሉ። ይሄንን 4 ጥፍ ለማድረግ ከፍተኛ ዝግጅት ላይ ነን።
የዩኤስኤአይዲ ወይንም አሜሪካ የዓለም አቀፍ የልማት ተራድኦ ድርጅት ትንሽ እገዛ እንዳደረገለት ሰምቻለሁ። አሁን እንዴት ነው እገዛው? እስቲ
እገዛው ምንድን ነው? እንደ ማንኛውም በዓለም ለአፍሪካ ዞረው ዓለም አቀፍ ገበያ ላይ እንድንሄድ ትሬድ ሾው፣ ፋሽን ሾው ሄደን እንድንወዳደር ያደርጋሉ። እሱን ስፖንሰር በማድረግ ነው እንጂ ከዛ የተለየ ነገር አይደለም። ነገር ግን እኔ የሚነገረኝን የሚሰጡኝን ምክር ብዙ ነበር ነው ከአፍሪካ ብዙዎች ነን፣ ነገር ግን እንደኛም የተከታተለ ያለ አይመስልም። እንከታተላለን፣ የሚሉልን ተግባራዊ እናደርጋለን። ይሄ ውጤት ሰጥቶናል ብዬ አስባለሁ። ለመጀመሪያ ጊዜ አሁን ነው እንግዲህ ትልቅ እርዳታ የምንገባው። ከዚህ በፊት ትሬድ ሾው በመሳተፍ አማካሪ ያመጡልናል። እኔ ወደ ውጭ ገበያ መላክ ፈልጋለሁ፣ ምን ማድረግ አለብኝ ለአሜሪካ ገበያ ውስጥ ለመግባት ብዬ ጠይቃቸዋለሁ። ለምጠይቃቸው ኤክስፐርት ያመጡልንና እዚህ ድረስ ተከታትለው እንዲያስረዱን ያደርጋሉ። የሚያስረዱንን ደግሞ በተግባር ቀይረዋል።
በአሁኑ ጊዜ በዓለም አቀፍ ደረጃ ተወዳዳሪ ሆነዋል። እንግዲህ በሙያ አማካይነት በሚሰሯቸው ውጤቶች የውጭ ተወዳዳሪ ነት የት ነው የሚሸጡት?
እንግዲህ ገበያውን ሽያጩን ብዙ የምታግሰን ሊያ ከበደ ቶፕ ሞዴል አለች። እሷ ናት ይሄንን የገበያውን ለምለም በሚባል ከኛ ወስዳ የምታስተዋውቀው በመላው ዓለም እሷ ናት። አሜሪካን ሀገር ሃይ ኤንድ የሚባሉ ገበያዎች ለምሳሌ ውድ የሀብታሞች የሚገዙበት ሱቆች በሙሉ የእኛ ልብስ የሌለበት የለም። ሳክስ ፊፍዝ አቨኒው፣ ኖርድስትሮም፣ ጄ ክሩስ፣ ባርኒስ ለነዚህ ሁሉ እንሸጣለን።
ምን ምንድን ነው የምትሸጡት? ሲኒር ስ ከስራ ውጤቶች ወይ ከምርቶች መካከል
በጣም ለፋሽን የሚለበሱ ልብሶችን ነው። እኛ አገር ውስጥ አሁን የምንሸጠው የለንም። ተርፎን በሙሉ ለኤክስፖርት ስለሆነ የኤክስፖርቱ ገበያ የሚታይም የለንም ብዙ ነው። ልብሶች በተለይ ወቅቱ ለሙቀት የሚሆን ልብስ፣ ለበጋ የሚሆን፣ ለፎል የሚሆን፣ ለስፕሪንግ እንደዚህ እያለን በየሲዝኑ በየወቅቱ
ሴቶች ናቸው አብዛኞቹ ሰራተኞች።
በብዛት
በዚህ ይደሰታሉ እርሶ?
በጣም የሴቶችን ጥቃት በሀገራችን በተለይ ክፍለ ሀገር እኔ በአጋጣሚ ከደህና ቤተሰብ ነው የምመጣው። ነገር ግን ከልጅነቴ ጀምሮ ማየው ብዙ ነገር አለ በሴቶች ዙሪያ። እኔ ቡና ኤክስፖርተሮች ነበሩ ቤተሰቦቼ። በግድ ከሴቶች ጋር እንድሰራ የሚያስገድዱኝ ብዙ ልቤ ውስጥ ያሉ ወይል እንግዲህ ኢትዮጵያን የሚያውቅ ሰው እናት መሆን ሚስት መሆን በጣም ከባድ ነው በሀገራችን። ያንን ሁሉ የገበሬ ሚስትን ህይወት የሚያውቅ ሰው ያውቀዋል። እኔ በኖርኩበት አካባቢ ቤተሰቦቼ የማየውን ነገር አውቅ ነበርና ያንን ነገር ሳይ አሁንም ብዙ ማውራት አልፈልግም። ኢሞሽናል ስለመሆን ስለሱ ነገር ማንሳት አልፈልግም።
የተባበሩት መንግስታት ድርጅት በያዝነው ወር መጀመሪያ ባወጣው መረጃ መሰረት ኢትዮጵያ በአሁኑ ወቅት ካላት 109.6 ሚሊዮን ህዝብ 50.06 በመቶ የሚሆኑት ሴቶች ናቸው። ይህ ከግማሽ ትንሽ ከፍ የሚል ቁጥር ነው። ይህን የህዝብ ክፍል በየትኛውም ማኅበራዊ እንቅስቃሴ ዘርፍ ለማሳተፍ አውቆ ፈቃደኛ ያልሆነ የፖለቲካ ስርዓት በምን መመዘኛ ዴሞክራሲያዊ፣ ሰብአዊና ልማታዊ ሊሆን ይችላል? መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስብዩም ነበርን። ደህና እምሹ።
ራዲዮ ሰገሌ አሜሪካቲ